ከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀምሯል።
2587 የሚሆኑ ዜጎች ወደ ቴክኒክና ሙያ ስልጠና ተቋማት ይመጣሉ የሚል ግምት አለ።
ትምህርት ተኮር ዘገባዎች ይኖሩናል። ሌሎች እንዲሁም የሀገር ውስጥ ፖለቲካና ዓለም አቀፍ ይዘቶች ያላቸው ዘገባዎችም አሉን። ኤደን ገረመው የምሽቱ መሰናዶ በመምራት፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ ዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ባለፈው አመት የመልቀቂያ ፈተና የማለፊያ ነጥብ ያላመጡ ከ600,000 በላይ የሚሆኑ ተማሪዎች ዘንድሮ ወደ ቴክኒክና ሙያ ማሰልጠኛ ተቋማት እንደሚገቡ መንግስት በዚህ ሳምንት አስታውቋል። በጉዳዩ ዙሪያ ለአሜሪካ ድምጽ አስተያየታቸውን የሰጡ የዘርፉ ባለሙያ ዶክተር አዳና አበጀ ውሳኔው የተማሪዎችን ፍላጎት ከግምት ውስጥ ማስገባት አለበት ይላሉ። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
በ2015 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተናን ከወሰዱት 845,000 ያህል ተማሪዎች ውስጥ የዩኒቨርሲቲ መግቢያ ውጤት ያመጡት 3.2% አሊያም 27,000 ገደማ እንደሆኑ ይታወቃል። የሥራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ባለፈው ሳምንት መጨረሻ ላይ በሰጡት መግለጫ ተፈትነው ወደ ዩኒቨርሲቲ መግባት ካልቻሉት ተማሪዎች ውስጥ አብዛኞቹ በዚህ ዓመት ወደ ቴክኒክና ሙያ ማሰልጠኛ ተቋማት እንደሚገቡ ተናግረዋል።
32,587 የሚሆኑ ዜጎች ወደ ቴክኒክና ሙያ ስልጠና ተቋማት ይመጣሉ የሚል ግምት አለ። አዲሱ የትምህርትና ስልጠና ፖሊሲ የዩኒቨርሲቲ መግቢያ ውጤት ያገኙ ዜጎች ወደ ቴክኒክና ሙያ ተቋማት መጥተው ደረጃ 6ን መማር ቢፈልጉ ይችላሉ ማለት ነው። በዘንድሮ በጀት ዓመት 632,000 በላይ የሚሆኑትን ለመቀበል በእኛ በኩል ዝግጅት ማድረጋችንን ለመግለጽ ነው።
በጉዳዩ ዙሪያ ለአሜሪካ ድምጽ የግል አስተያየታቸውን ያጋሩ የቴክኒክና ሙያ ስልጠና ባለሙያ ዶክተር አዳነ አበጀ ደግሞ ይህን ያህል ብዛት ያለው ተማሪ የሚቀበሉ የማሰልጠኛ ተቋማት ሊኖሩ እንደሚችሉ ገልጸው በተማሪዎች ፍላጎት ላይ ግን ጥያቄ እንዳላቸው ይናገራሉ።
ተማሪዎች 600,000 የሆኑት ተማሪዎች በሀገሪቱ ውስጥ ያሉት ወደ ትምህርት ተቋማት መሄድ ይፈልጋሉ ወይ? ትምህርት ተቋማት የእነሱ ፍላጎት ያሟላሉ ወይ? ተምረውም ጨርሰውም ወደ ስራ ያልገቡ ተማሪዎች ወጣቶች ይችላሉ። እነሱ ተምረው የት ሄዱ? እኛስ የት እንሄዳለን? የሚል ነገር ስለሚኖር ከመንግስትም ከግል ተቋማትም አንጻር ከፍተኛ የሆነ ስራ መሰራት እንዳለበት ይሰማኛል። ከፖሊሲ ማስተካከል ጀምሮ ነው የሚሆን።
በዘርፉ መፈታት የሚገባቸው ሌሎች እንቅፋቶች እንዳሉም ይገልጻሉ።
ፕራይቬታይዝ የሆኑ ካምፓኒዎች፣ ኢንዱስትሪዎች አይደግፉም። እትቤቱ ጋር በጋራ አይሰሩም። እነሱ የሚሉት እኛ የምንፈልገውን አይደለም ትቤት የሚያመርተው ነው የሚሉት። የሁሉንም ፍላጎት የሚሰለጥነውንም የግል ተቋማት ካምፓኒዎችንም ፍላጎት የመንግስትንም ፍላጎት ያማከለ ሲሆንና ያ ደግሞ በህግ ተደግፎ ህግ ተፈጻሚ ሲያደርገው ነው። ከዛ አንግል ነው የማየው።
ማህበረሰቡ ለቴክኒክና ሙያ ማሰልጠኛ ተቋማት ያለው አመለካከት የተዛባና የተሳሳተ መሆኑን የሚያወሱት ባለሙያው ይህ ችግር በግሉ ዘርፍና በመንግስት ኃላፊዎችም ጭምር እንደሚስተዋል ነው የሚገልጹት።
የአመለካከት ችግሩ ትልቁ ነው። ሁለተኛ የበቅንጅት ስለማንሰራ ነው። የኮርፖሬት ትሬኒንግ መላላት ነው። ሶስተኛው ፖሊሲው ላይ ያለው ነገር ጀምሮ አልጨረሰውም። ፕራይቬታይዝድ ከሆነ ፕራይቬታይዜሽንን ካወጅ ከፕራይቬታይዜሽን በኋላ ካምፓኒዎቹ እንዴት ይሰራሉ የሚለውን ከመንግስት ጋር መንግስት ማስቀመጥ አለበት። የሰው አመለካከት፣ የማህበረሰቡ የወላጆች አመለካከት ቲቤትን የሚያዩበት ራሱ ሌላ እንትን ነው እና ይሄ ሁሉ ስምምነት ተደርጎበት በህግ ተደግፎ ቁርጥ ያለ አቋም፣ ምንም አማራጭ የለንም። ስራና ስራ ብቻ ነው ኢኮኖሚያችን የሚያሳድገው ሊያኖረን የሚችለው። ስራ ደግሞ የሚገኘው ከቲቤት ነው። ቲቤት ውስጥ ገብቶ የወጣ ሰው ነው። ቆሸሽ ያለ እጅ እና ቆሸሽ ያለ ልብስ ለብሶ ግን ብሩህ የሆነ አእምሮ፣ ብሩህ የሆነ እጅ፣ ወርቅ የሆነ እጅ ይዞ የሚወጣው የሚለውን ሀሳብ ይዘው ተስማምተው ወደዛ የሚሰሩ ካልሆነ አሁንም ቲቤት ራሱ በመኖሩ ኔጋቲቭ አቲቲዩድ ዴቨሎፕ ተደርጎ ከማህበረሰቡ ከመንግስትም የሚገባውን ያህል ሂዶ አሰርቶ በተግባር የሚገባ ከሆነ አሁን ያልኩ አስተያየት ነው የሚሆነው ማለት ነው። ይበል በመንግስት ተቋማት ውስጥ ያሉ ሰዎች እኮ አመለካከታቸው የተለያየ ነው። ዘርፉን እየመራ ለቲቤት ያለው አቋም እኮ በደንብ አድርገህ ስጠይቀው ሌላ ሊሆን ይችላል።
ወደ ቴክኒክና ሙያ የማሰልጠኛ ተቋማት የሚገቡት ተማሪዎች ባለፈው ዓመት መተግበር በጀመረው አዲሱ የትምህርትና ስልጠና ፖሊሲ መሰረት ስልጠና እንደሚሰጣቸው የተናገሩት ሚኒስትር ሙፈሪያት ካሚል በበኩላቸው ተቋማቱ በአማራጭ እጦት ምክንያት የሚገባባቸው አይሆኑም ብለዋል።
በመደበኛ የትምህርት ስርዓት ውስጥ ያለፉ ዜጎች የመደበኛ ትምህርት ስርዓቱን ካጠናቀቁ በኋላ ራሳቸውን በክህሎት ማበልጸግ ሲፈልጉ የሚሄዱባቸውና የሚስተናገዱባቸው ስፍራዎች ናቸው። መደበኛ ትምህርት ሳይከታተሉም ቢሆን ያላቸውን ምቃቅም በክህሎት ማገዝ መደገፍ የሚችሉ ዜጎች ሄደው እውቀታቸውን ክህሎታቸውን የሚኮተኩቱባቸው ስፍራዎች ናቸው።
አዲሱ የስልጠና ፖሊሲ ከዚህ ቀደም የነበረውን የስልጠና ደረጃ ገደብ እንዳነሳም ሚኒስትሯ ተናግረዋል።
እስካሁን የነበረው እስከ ደረጃ 5 ድረስ ብቻ ነው። ነገር ግን በአዲሱ የትምህርትና ስልጠና ፖሊሲ በግልጽ በተቀመጠው መሰረት የቴክኒክና ሙያ ስልጠና ስርዓቱ ወደ ደረጃ 8 ያደገ ሆኗል። በንጽጽር ለመረዳት እንዲያመች እስከ ደረጃ 5 ድረስ የነበረው እስከ አድቫንስ ዲፕሎማ የሚለውን ሲያሜ ያዘ። አሁን ግን ደረጃ 6 የመጀመሪያ ዲግሪ እኩሌታ ይሆናል ማለት ነው። ደረጃ 7 የማስተርስ እኩሌታ ይሆናል። ደረጃ 8 የሶስተኛ ዲግሪ እኩሌታ ይሆናል ማለት ነው።
በዘንድሮው የበጀት ዓመት ከ600,000 በላይ ተማሪዎችን ለማሰልጠን የሚያግዙ በፌዴራልና በክልሎች ከ28,000 በላይ አሰልጣኞችና ከ1,400 በላይ የማሰልጠኛ ማዕከላት መኖራቸውን ወይዘሮ ሙፈሪያት ካሚል አስታውሰዋል። ዶክተር አዳነ ደግሞ መንግስት የቴክኒክና ሙያ ማሰልጠኛ ማዕከላትን አቅም ለማሳደግ ከፍተኛ ኢንቨስትመንት ማድረጉን ጠቅሰው እንደዛም ሆኖ አሁንም በተቋማቱ መካከል የአቅም ልዩነት እንዳለ ገልጿል።
ገንዘብ ኢንቨስት ተደርጎባቸው ትልልቅ ማሽኖችም ያላቸው ተቋማት ይኖራሉ። በዛው ልክ ደግሞ የገጠር ተቋም ምንም በቃ ህንፃው ብቻ ተሰርቶ ወይም እዛውም ራሱ ህንፃ ማትለውም ሆኖ ልታገኝ ትችላለህ። ይህንንም አሁን ቅድም ካልኩ አንጻር መንግስትም ህዝብም እንደገና የግል ተቋማት ካምፓኒዎችም በአንድ ላይ ሆነው መልክ ማስያዝ ያለባቸው እኛውንን የሌለውን ካለው እየወሰድክ ማሟላት ትችላለና በከተማ ያሉት ትርፍ ማሽን ካላቸው ወደ ገጠሮቹ ማስተካከል አለበት።
ከዚህ በተጨማሪም ለእቅዱ መሳካት የመምህራንን አቅም በማሳደግ የቴክኒክና ሙያ ስልጠናን በብቃትና በጥራት እንዲሰጡ ማስቻል ይገባል ብለዋል ባለሙያው። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
በጎ ስጦታ የበጎ ፈቃደኞች የጤናና ትምህርት አገልግሎት ነው። ጥቂት ዓመታትን ያስቆጠረው አገልግሎቱ የኦሮሚያና የአማራ ክልሎችን ጨምሮ በተለያዩ የኢትዮጵያ ስፍራዎች በተፈጥሮና በሰው ሰራሽ አደጋዎች ለተጎዱ ሰዎች ድጋፍ ሲያደርግ እንደቆየ ተነግሯል። በርካታ ተማሪዎች ከትምህርት ገበታቸው እንዳይነጠሉ የሚረዱ ተግባራትን ስለመተግበሩም ተሰምቷል። ሀብታሙ ስዩም ከበጎ ስጦታ መስራች ዶክተር ዳንኤል ድጋፌ ጋር አጭር ቆይታ አድርጓል።
እኔ ዶክተር ዳንኤል እባላለሁ። ህክምና ዲግሪን ጨርሼ 2 ማስተርሶችን እግዚአብሔር እርቶኝ ይዣለሁ። አንደኛው በቢዝነስ አድሚኒስትሬሽን ነው፣ ሁለተኛው በፐብሊክ ሄልዝ ነው የጨረስኩት እና ሶፋር እየሰራውም ያለሁት ነገር በዩኤስኤድ የሚደገፍ የጤና ሚኒስቴር ፕሮጀክት አለ። ፕሮጀክቱ የሆስፒታሎችን ወረቀት አልባ የማድረግ ስራ ነው እና ከትልልቅ ሆስፒታሎች ጋር ይሄ ፕሮጀክት ይሰራል። እንደ ሀገር አቀፍ ደረጃ የሚሰራ ፕሮጀክት ነው። እሱ ላይ እንቀሳቀሳለሁ። በዋነኝነት ደግሞ ሙሉ ልቤንም ሰጥቼ ያለሁት ደግሞ እዚህም ከበጎ ስጦታ ጋር ያለውንም ስራ በደንብ አድርጌ እየሰራሁ ነው ማለት ነው።
ስለ በጎ ስጦታ ጥቂት እንነጋገር። መቼ ጀምራችሁ ነው ወደዚህ ስራ ለመግባት የፈለጋችሁት? ይህንን እንቅስቃሴ እንድትጀምሩስ ምክንያት የሆኗችሁ ጉዳዮች ምንድን ናቸው?
እኔ ሕክምና ዲግሪ የጨረስኩት በሐረማያ ዩኒቨርሲቲ ነው። ኖርማሊ እኔ የአዲስ አበባ ልጅ ነኝ እና ልክ ሐረማያ ሲሄድ ገጠር ለሚባለው ኮሚኒቲ ኤክስፖዘር አልነበረኝም እና ምናልባት ሐረማያ ዩኒቨርሲቲ እና ጅማ ዩኒቨርሲቲ ይሄ ኮሚኒቲ ቤዝድ ትሬኒንግ ፕሮግራሞች አሏቸው እና ገብተህ ሊትራሊ የገጠር ሰው የምንለው ምን አይነት ህይወት እየኖረ እንዳለ እናያለን እና ትንሿ ኮንትሪቢሽን ሰዎች ላይ ሳቅ ትፈጥራለች። ትንሿ ኮንትሪቢሽን ፋሚሊን ደስተኛ ታደርጋለች። ኦልሞስት ሶስተኛ ዓመት ላይ ጀምሮ ደግሞ በጣም እግዚአብሔር ረዳኝ ከትልልቅ ሰዎች ጋር ተገናኘና ነጻ ሕክምና ለማድረስ የተለያየ ቦታዎች እንሄድ ነበርና አንድ ህፃን ልጅ ሕክምና በማጣት ምን ያክል እንደሚጉላላ፣ እናት እንደዚያ በማጣት ምን ያክል እንደምትጉላላ፣ ልጆች ገጠር ላይ ያሉ ልጆች ለትምህርት የሚባለው ኤክስፖዠር ምን ያክል እንደሌላቸው ፕላስ በጣም የስነ ልቦና ደግሞ ክፍተቱ ደግሞ በጣም ከባድ ነው እና ልንከላከለው የምንችለው ነገር በጣም እያደከመን ያለው እና ደግሞ መሞት የሌለባቸው ማጣት የሌለባቸው ልጆችን እያጣን ያለ ነው እና ትምህርት ቤቶች ላይ ለምን አንሰራ የሚል ነገር ይዘን ተነሳን። ኦልሞስት ከአራት ዓመት በፊት ነው እንቅስቃሴዎችን የጀመርነው።
በስካሁኑ ጉዞአችሁ፣ በስካሁኑ ሂደት ምን አይነት አገልግሎቶችን ለመስጠት ሞክራችሁ? አንተ ቀደም ብለህ በጠቀስካቸው የህክምና አገልግሎትን በተገቢ መንገድ አያገኙም በሚባሉ ማህበረሰቦች ውስጥ ገብታችሁ ምን አይነት አገልግሎት ለመስጠት ሞክራችሁ?
ምንድን ነው የምናደርገው? እኛ የዛሬ ኦልሞስት ሶስት ዓመት ይሆንናል ደባርቅ ላይ ለስራ እኔ በአጋጣሚ ጎንደር ሄድኩ። ደባርቅ ላይ ተፈናቃዮች ተቀምጠዋል፣ ወደ 140 ሺህ ተፈናቃይ አለ የሚል ነገር ሰማን። ያን ነገር ይዘን ከተለያየ አካላት ጋር አብረን ሆነን ከኦልሞስት ከ1000 ሰው በላይ ነጻ ሕክምና ለማድረስ ችለናል። ደብረ ብርሃንም እንደዚሁ በተደጋጋሚ ቅርብም ስለሆነ ለአዲስ አበባ በተደጋጋሚ እየሄድን ሕክምና ለማድረስ ችለናል። እንደዚሁ ለስራ ወደ መካነ ሰላም ተፈናቃይ ካምፕ አካባቢ መካነ ሰላም ሆስፒታል የምሰራው ስራ ነበረኝ። እንደዚሁ ለስራ ሲሄድ ሽንት ቤት የለም የሚል ነገር ሰማው። ኮሚኒቲውን አስተባብረን ሽንት ቤት ገንብተናል እና ደግሞ ኦልሞስት በጣም ሜጀር የምንለው ማይልስቶን እኛ ልጆች ላይ በተለይ የሰራነው ነገር ሜጀር ማይልስቶን ነው እና ምንድን ነው ወደ 560 ሴት ተማሪዎችን ገጠር ላይ 6 አካባቢ ላይ ሐረር፣ ፈዲስ ምስራቅ ሐረርጌ ላይ ሐሮ ወንጪ፣ ወንጪ ሐይቁ እና ጢስ አባይ ደግሞ ያሉ እነዚህ አራት ቦታዎች ላይ ያሉ 6 ትምህርት ቤቶችን መርጠን ቤተሰባቸው የደሃዳ የሆኑ ልጆችን አቬሬጃቸው 50 በታች የሆኑና ሴት ተማሪዎችን ይዘን አንደኛ ከጤናቸው አንጻር ጤና ባለሙያ ይዘን መከታተል፣ ይሄ ላለፈው 2 ዓመት ተከታታይ የሰራነው ነገር ማለት ነው። ሁለተኛ ደግሞ ልጆቹን ቱቶሪያል ፕሮግራም እየሰጠን የደከሙበትን ትምህርት ማበርታት። ሶስተኛ ነገር ስለ ልቦና ባለሙያ ቀጥረን ቅድም እንዳልኩ ክፍተቱ ያለው ልጁ መቻል የሚባለው ጭንቅላቱ ላይ የለም። ሲጀምር ልጅቷ ለመግባትና ለመውለድ ነው የተዘጋጀችው እና ስለዚህ ጥሩ ነገሮች ናቸው እነዚህ። ግን መጀመሪያ የሰው ልጅ ቫሊዩ አለው የሚለውን ነገር ለማስረጽ እንፈልግ ስለነበረ እነዚህ 2 ዓመታት ላይ ይህን ተከታትለን እየሰራን ነበር የነበረው። ኦልሞስት 2015 ዓመት ሲዘጋ ጥሩ እንትን ያደረግነው ነገር 80% ልጆቻችን ለውጥ ነበራቸው እና የሚገርም ነገር አትዬ የእኛ ልጆች እንዳልኩ ከ50 በታች የነበሩ ሊወድቁ የነበሩ የምንፈራላቸው ልጆች ወደ ደረጃ መምጣት ጀመሩ። ፕላስ ደግሞ በጣም እንደዚህ የሚሰጋላቸው የነበረው ማትሪክ ላይ 8ና 6ኛ ክፍል ፈተና የምንሰጋላቸው የነበሩ ልጆች አሁን ላይ ከክልሉ በተለይ ሐረር ክልል እንደ ትምህርት ቤት ሐረር ራስ መኮንን ትምህርት ቤት ተሸልሟል እና ያው እኛ ብቻ የንሰራን አንልም ግን አንድ ኮንትሪቢዩቲንግ ፋክተር እኛ ነበርን ብለን እናስባለን። ሌላው ነገር ኮምፒውተር ሊትሬሲ፣ የዲጂታል ሊትሬሲ የምንለው በጣም አልደረሰም እና አንድ ጥሩ ወዳጅ አለን፣ አቶ ለማ ይባላል። በጣም ጥሩ ወዳጃችን ነው። አገር አሜሪካ ላይ ነው የሚኖረው እና ከሱ ጋር ሆነን ሐማሬሳ የሁለተኛ ደረጃ ትምህርት ቤት ሐረር ላይ እና ራስ መኮንን ትምህርት ቤት ላይ ኦልሞስት በጣም ወደ 45 በላይ ኮምፒውተሮችን ዲስትሪቢዩት አድርገን ዲጂታል ላይብራሪ ሰርተን ይሄኛውን ክረምት ኦልሞስት ነፃ ኮምፒውተር ስልጠና ለተማሪዎቻችን እየሰጠን ያለ ነው እና በእነዚህ ኦልሞስት 3ና 4 ዓመታት ውስጥ እነዚህ ነገሮች እየሰራበትናል ማለት ነው።
እንግዲህ አሁን እንደነገርከኝ በጣም ሰፊ ሽፋን ያለው የተለያዩ የኢትዮጵያ ጥጎች ላይ የሚኖሩ ማህበረሰቦችን ያካተተ እንቅስቃሴ ነው እያደረጋችሁ ያላችሁት። ይህን ለማድረግ እንግዲህ የራሱ የሆነ ልፋት ውጣ ውረድ ይኖረዋል ብዬ አስባለሁ። በእስካሁኑ ሂደት ምን አይነት ፈታኝ ጉዳዮች ገጠሟችሁ? በምንስ መንገድ ልትፈቷችሁ ሞከራችሁ?
በጣም ትልቁ ቻሌንጃችን ሪሶርስ ነው እና እውነቱን ለመናገር ምንም ነገር ይዘን አልተነሳንም። ኦልሞስት ስንጀምር በ10,000 ብር የተጀመረ ስራ ነው። እነዚህ አመታት ላይ የጀመርናቸው ስራዎች ስንጀምር እና ይሄኛው አመት ሲያልቅ ኦልሞስት 2015 ሲያልቅ እስከ 1.5 ሚሊዮን ብር አካባቢ የሚሞላ አንቀሳቅሰናል። ብሩ ብዙ አይደለም፣ ግን ምን ልፈልግ ነው ትልቁ ነገር የተንቀሳቀስንበት የነበረው ነገር ሰው በእንቅስቃሴ በሰራ እና መልካምነትን ቅንነትን በመዝራት ብዙ ነገር ያደርጋልና አሁን 4 ቋሚ ሰራተኞች አሉን፣ 30 ደግሞ አስተማሪዎች ለዚህ ስራ እንጠቀማለን። የስነ ልቦና ባለሙያ፣ ጤና ባለሙያና ትምህርት ባለሙያ አድርገን 30 ባለሙያዎች እንጠቀማለንና በጣም ትልቁ ቻሌንጃችን የነበረው ነገር ሰዎችን ማግኘት ነበርና ዛሬ ላይ ተነስተ እኔ ሶሻል ሚዲያ ላይ ከሌ ከሌ ጋር የሆነ ነገር አድርግ ብለ ፖስት በየቀኑ ብታደርግ ፎሎወር በጣም ይጨምራልና ለመልካም ነገር ግን ሰውን ማነቃነቅና ማንቀሳቀስ በጣም ዲፊካልትም ነገር ነው፣ ግን ደግሞ በጣም የሚከፍልና ሪዋርዲንግ ነገር ነው። እነዚህ 4 ዓመታትና 3 ዓመታት ላይ ትልቅ ማነቆ የሆነብን ነገር ሪሶርስን ማግኘት፣ አንዳንዴ ደግሞ እነዚህ እንዲሰራላቸው የሚፈልጉ አሁን እንዳልኩ ከአንድ ወዳጃችን አሜሪካ ያለ ወዳጃችን በወንድሙ ስም ነው የምናደርግለት እና ወንድሙ አርፏል እና ምንድን ነው የሚያደርገው? ልክ ከኛ ጋር ስንሰራ ዲጂታል ላይብረሪውን አየለ ጌታቸው መታሰቢያ ዲጂታል ላይብረሪ ነው የሚለው እና ስለዚህ በእንደዚህ አይነትም ነገር እያደረግን ኮዝ እንዲሆንላቸው እንኳን የሚያደርጉ ሰዎች ወደ እኛ ቢመጡ ብዙ ነገር ማድረግ እንችላለን እና ቻሌንጃችን እነዚህ ናቸው። ልንፈታቸው የምንሞክራቸው መንገዶች ምንድን ነው? ግን በተቻለ መጠን ስልኮችን ደውላለው፣ ሰዎችን አወራለው፣ ኢሜይል ጽፋለው፣ ፕሮፖዛል አዘጋጃለው ምንችለውን ያክል በሙሉ ጎዳናዎችን እንሞክራለን ማለት ነው።
የእናንተ ተቋም በተቋቋመ በጥቂት ዓመታት ውስጥ በርካቶችን የሚጠቅም ተስፋ ያለው ትልቅ ተልዕኮ ሆኗል። የመጪ ዘመን ህልማችሁ ምንድን ነው? ያስ እንዲሳካ የምትፈልጉት ድጋፍና ርብርብ ምንድን ነው?
ምናልባት ቅድምም ሜንሽን ሳላደርግ ያለፍኩት ባለፈው እቺ አዲሱ ዓመት መግቢያ ላይ ወደ 18 ቀን ተከታታይ አድርገን ነጻ ህክምና ለመስጠት ሞክረን ነበረ። ሚሊኒየም አዳራሽ ላይ መርካቱን በሚሊኒየም አዳራሽ የሚል ባሮክ ኢቨንት አማካኝነት የተዘጋጀ ኢቨንት ነበረ። እዛ ኢቨንት ላይ በጎ ፈቃደኞችን እየመለመን ነበርና ከ500 በላይ ባለሙያ ነጻ ህክምና ለመስጠት ተመዝግቦ ነበርና በቀን ከ300 በላይ ሰው እናይ ነበር። ስለዚህ በጣም ኦልሞስት ወደ 6,000 በላይ አካባቢ ሰዎችን ነጻ ህክምና ሰጥተናል እዚህ ሚሊኒየም አዳራሽ ላይ እና ቀጣይ አመት ላይ እንደዚህ አይነት ኢቨንቶች ላይ እየተገኘን በጣም አገልግል እንፈልጋለን። የመጀመሪያው ነገር ማለት እና ቅድም ለመጥቀስ እንደሞከርኩት ወደ 500 በላይ ባለሙያዎች በየትኛውም ሰዓት ብንጠራቸው አቬለብል የሆኑ ለትራንስፖርታቸው እና ትንሽ ብንችላቸው አቬለብል የሚሆኑ ሰዎች ስላሉ እንደዚህ አይነት ትልልቅ ኢቨንቶች ላይ ነጻ ህክምና እያቀረብን ድንገተኛ ደግሞ ነገር ሲፈጠር ለዛው ህክምና እየሰጠን ማገልገል እንፈልጋለን። ሌላው ቅድም እንደጠቀስኩት ኦልሬዲ የያዝናቸው ወደ 560 የሚገመቱ ሴት ተማሪዎች አሉ። በጣም ብዙ ነገሮችን ተምረናል እና አቅም ካገኘንና የሚደግፈን ሰው ካለ የትኛውም ኢትዮጵያ ውስጥ የትኛውም ቦታ ላይ ገብተን እነዚህን ስራዎችን ማስፋፋትና በደንብ መስራት እቅዳለን። ሌላው ነገር ያው ትምህርት ቤቶችንም ክፍተቶች እንዳልኩት ቅድም ዲጂታል ላይብረሪ ላይ ጥሩ ኤክስፒሪየንስ አለን። ኦልሞስት ሀረር ላይ የሰራነው ዲጂታል ላይብረሪ አንደኛው ራስ መኮንን ላይ በኢትዮጵያ ደረጃ የመጀመሪያ የሚባል በመንግስት ትምህርት ቤት የመጀመሪያ የሚባል ኮምፒውተር ላይብራሪ ነው የሰራነው። ምንድን ነው ያደረግነው? ኮምፒውተር አስገብተን ወንበር፣ ጠረጴዛ፣ ኮምፒውተር ብቻ ሳይሆን ኔትወርክ ዘርግተን ሶፍትዌር አልምተን ሶፍትዌሩ እስከ 1,000,000 መጽሐፍ መሸከም የሚችል ላይብራሪ ነው እና ፈልገው ምንድነው አሁን እንደ ሀገር ደረጃ ብዙ ነገር እያየን ያለ ነው እና አንድ ነገር ተስፋ የሚታየን ነገር ትውልድ የሚመጣ ትውልድ ላይ ነው እና ኢንቨስትን ሊያደርግ የሚፈልግ ሰባቸው ብቻ ሳይሆን በየትኛውም ነገራቸው ለመስራት የሚፈልጉ ከሆነ ሁል ጊዜ በራችን ክፍት ነው። እኔም ስልኬ 24/7 አቬለብል ነው ለማስተናገድ ማለት ነው።
ዶክተር ዳንኤል በጎ ስጦታ ስለተባለው የበጎ ፈቃደኞች የጤና አገልግሎት ተቋምና እንቅስቃሴ ለአድማጮች ስላጋራሃልን በእጅጉ አመስጋኝ ነን።
እናመሰግናለን በጣም።
ህብረት በኢትዮጵያና በኦሮሞ ታጣቂ ቡድን መካከል የቀጣይ ድርድር ተስፋውን ገለጸ። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ረቡዕ ህዳር 12 2016 ዓ.ም ባወጣው መግለጫ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው ድርድር ያለ ስምምነት ቢጠናቀቅም ወደፊት ተጨማሪ ንግግሮች እንደሚኖሩ ተስፋ እንዳለው አስታውቋል። በኢጋድና በዓለም አቀፍ አጋሮች ድጋፍ በፌደራሉ መንግስት እንዲሁም በኦሮሚያ ክልል ውስጥ በሚንቀሳቀሰው አማጺ ቡድን መካከል በታንዛኒያ ዳሬ ሰላም ከተማ የተካሄደው ሁለተኛ ዙር የሰላም ድርድር ያለ ውጤት ተጠናቋል። ላለፉት 5 ዓመታት የተካሄደውን ደም አፋሳሽ ማንነት ተኮር ጭፍጨፋ ለማስቆም በሚል ለሁለተኛ ጊዜ የተካሄደው የታንዛኒያ ድርድር እንዳይሳካ እንቅፋት በመፍጠር ሁለቱም ወገኖች እርስ በርስ ተካሰዋል። የኢጋድ ዋና ጸሐፊ ወርቅነህ ገበየው ለኢትዮጵያ ህዝብ ጥቅም ሲባል ሁለቱም ወገኖች ለሰላሙ ሂደት ያሳዩትን ቁርጠኝነት እንዲቀጥሉ መማጸናቸውን የጠቀሰው የኢጋድ መግለጫ ዶክተር ወርቅነህ ሁለቱም ወገኖች ችግሮችን ለመፍታት አዲስ ዙር ንግግሮች ይጀምራሉ የሚል ተስፋ እንዳላቸው አመላክቷል። ኢጋድ በሁኔታው ላይ መስራቱን ይቀጥላል። ሁለቱም ወገኖች ልዩነቱን በሰላማዊ መንገድ ለመቅረፍ ለሚያደርጉት ጥረት የማያቋርጥ ድጋፍ ለመስጠት ዝግጁ ነው ብሏል መግለጫው። የጠቅላይ ሚኒስትር አብይ አህመድ መንግስትና የኦሮሞ ነጻነት ሰራዊት ተወካዮች የመጀመሪያው ዙር ንግግራቸውን ባለፈው አመት ሚያዝያና ግንቦት ወራት ታንዛኒያ ላይ አድርገው ነበር። የጠቅላይ ሚኒስትር አብይ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን በቅርቡ ለተደረጉት ድርድሮች አለመሳካት የታጣቂውን ቡድን ግትርነትና የማይጨበጡ ፍላጎቶች ተጠያቂ አድርገዋል። የታጣቂ ቡድኑ ቃል አቀባይ በበኩላቸው መንግስት በኢትዮጵያ ዘላቂ ሰላምና ደህንነት ዙሪያ ያሉ መሰረታዊ ችግሮችን ለመፍታት ፍላጎት የለውም ብለዋል። የኢትዮጵያ መንግስት የአሸባሪ ድርጅት ብሎ የፈረጀው የኦሮሞ ነጻነት ሰራዊት እንደ አውሮፓውያን አቆጣጠር በ2018 የኦሮሞ ነጻነት አውጪ ግንባር ኦነግ የትጥቅ ትግል ማቆምን በማስታወቁ ከቡድኑ ከተነጠለ ወዲህ ከመንግስት ጋር ሲፋለም ቆይቷል። በኦሮሚያ ክልል ውስጥ የአማጺው ቡድን አላማ ተጋሪ ነን የሚሉ ሌሎች ታጣቂ ቡድኖችም የተነሱ ሲሆን አብዛኞቹ የላላ መዋቅር ያላቸው ናቸው። እንደ አውሮፓውያን አቆጣጠር በ2018 በጥቂት ሺዎች የሚገቡበት አባላት የነበሩት የኦሮሞ ነጻነት ሰራዊት ከቅርብ ዓመታት ወዲህ እያደገ ቢመጣም አንዳንድ ታዛቢዎች በመንግስት ላይ ከፍተኛ ስጋት መፍጠር የሚችል የፖለቲካ ኃይል የሚሆንበት ደረጃ ላይ አልደረሰም ወይም አልታጠቀም ብለው ያምናሉ። ሰራዊቱ የጅምላ ጭፍጨፋዎችን በማካሄድ በአብይ መንግስት ክስ የሚቀርብ በሲሆን አማጺ ቡድኑ ግን ክሱን ያስተባብላል። መንግስትም ቡድኑን ለማጥቃት በሚል በህዝብ ላይ ኢፍትሃዊ የጅምላ እርምጃዎችን በመውሰድ ክስ ይቀርብበታል። ይህም በአብዛኛው የኦሮሞ ህዝብ ዘንድ ቅሬታና ቁጣን ፈጥሯል። አድማጭ ተመልካቾቻችን በዚህ ዙሪያ እንግዲህ የተለያዩ ዘገባዎችን እንዲሁም ደግሞ የህዝብ አስተያየቶችን እያሰባሰብን ወደ እናንተ የምናደርስ ይሆናል። የጋቢና ቬ ዘገባ ይቀጥላል። የኪየቭ ባለስልጣናት ሞስኮ ወደ 20 የሚጠጉ ዩክሬናውያን ህጻናትን ወደ ሩሲያ ወይም ደግሞ ሩሲያ በኃይል ወደ ተቆጣጠረቻቸው የዩክሬን ግዛቶች በግዳጅ አስተላልፋለች ሲሉ ከሰዋል። በጎርጎሮሳውያኑ ህዳር 20 የሚከበረውን የዓለም አቀፍ ህጻናት ቀን ምክንያት በማድረግ የሰብአዊ መብቶች ተሟጋቾች በሰጡት መግለጫ ደግሞ ሩሲያ የዓለም አቀፍ የህጻናትን ጥበቃ ህግ እንደጣሰች በሚያቀርቡበት ክስ ላይ ትኩረት ስበዋል። ሊሲያ ባክሌት በኃይል የተወሰደውን አንድ ታዳጊ በማነጋገር ያሰናዳችሁን ዘገባ ደረጀ ደስታ ያቀርበዋል።
ዴኒስ ብሬዥኒ እንደተናገረው ባለፈው አመት ጥቅምት ወር ትምህርት ቤታቸው ተማሪዎችን ክራይሚያ ውስጥ ወደሚደረገው የበጋ ወቅት የጤና ካምፕ እንዲሄዱ ሲያስገድድ ክራይሚያ በሩሲያ ቁጥጥር ስር ነበረች።
The school workers forged documents for going to the camp because my parents didn't sign any permission.
ወደ ካምፑ ለመሄድ የትምህርት ቤቶቹ ሰራተኞች ሰነዶችን ማጭበርበር ነበረባቸው። ምክንያቱም ወላጆቼ ፈቃደኝነታቸውን በመግለጽ አልፈረሙም።
ያኔ ብሬዥኒ 17 አመት ወጣት ነበር። የአካባቢው ሰራተኞች ለተማሪዎቹ የፕሮፖጋንዳ ትምህርት መስጠት የጀመሩት ገና ከካምፑ እንደደረሱ ወዲያውኑ እንደነበር ይናገራል።
They said Russia was better, that it would seize the territories of Ukraine and that Ukrainians were its slaves. If they found Ukrainian paraphernalia, they
ሩሲያውያን የተሻሉ ስለሆኑ የዩክሬን ግዛቶችና ዩክሬናውያንን በባርነት መያዝ ይችላሉ ብለዋል። ዩክሬናውያንን የሚያንጸባርቅ ማናቸውንም ነገር ቢያገኙ በእሳት ያቀጣጥሉታል ወይም በጫጭቀው ይጥሉታል።
በካምፑ ከአራት ወራት ቆይታ በኋላ ብሬዥኒ በሌላ የክራይሚያ ከተማ በሚገኝ ኮሌጅ እንዲማር መገደዱን ይገልጻል።
ደስ ትራውኒ ሚሴች ያ ማኒ ፖዞኑ ታም
Sometime in May, I got a call from a friend. He said there is a Ukrainian organization, Save Ukraine, that brings children home.
አንድ ጊዜ ግንቦት ውስጥ ጓደኛዬ ስልክ ደወለልኝ። ልጆችን ወደ ቤት የሚመልስ ዩክሬንን እናድን የተሰኘ ድርጅት እንዳለ ነገረኝ። ስልክ ደወልኩላቸውና ወደ ቤት መሄድ እንደምፈልግ ነገርኳቸው። ወላጆቼን ለአስር ወራት አላየኋቸውም ነበር።
በዩክሬን አድን እርዳታ አማካኝነት የጓደኛው እናት ብሬጅኒን ከክራሚያ ይዘውት ወጡ። ምክንያቱም የአካል ጉዳተኛ የሆኑት ወላጆቹ ጉዞውን ማድረግ አልቻሉም። የእርዳታ ቡድኑ ልክ እንደ መንግስት የዩክሬን ልጆችን ወደ ቤታቸው ለመመለስ ከሚሰሩ ለትርፍ ያልተቋቋሙ የዩክሬን ድርጅቶች መካከል አንዱ ነው። ድርጅቱ 13 የተለያዩ ተልእኮችን በመፈጸም ከ200 በላይ የሚሆኑ በህገወጥ መንገድ በሩሲያ የተባረሩ ወይም የተፈናቀሉ የዩክሬን ሕጻናትን መመለሱን ገልጿል። አንዳንዱን ተልእኮ ለመፈጸም የአንድ ወር ዝግጅት እንደሚያስፈልግ የዩክሬን አድን ጠበቃ ሚሮስላቭ ካርቼንኮ ይናገራሉ።
First, we prepare all the documents. Then we work on logistics and determine the best road. We must count even tiny nuances.
በመጀመሪያ ሁሉንም ሰነዶች እናዘጋጃለን። ከዛም በሚያስፈልጉት ነገሮች ሁሉ ላይ በመስራት የተሻለውን መንገድ እንወስናለን። ድንበሩን በየትኛው መሻገሪያ ነጥብና በየትኛው ሰዓት ውስጥ መሻገር እንዳለብን እናያለን። ጥቃቅን ነገሮችን እንኳን ሳይቀር ማየት አለብን።
በኪየቭ የሚገኘው የዩክሬን የክልሎች የሰብአዊ መብቶች ማዕከል እንደገለጸው ሩሲያ ከ8000 በላይ የዩክሬን ህጻናትን እንደ ብሬጅኒ የጤና ካምፖች ተብለው ወደሚጠሩት ማዕከሎች እንዲገቡ አስገድዳለች። ከነዚህ አብዛኞቹ ህጻናት የት እንዳሉ ባለስልጣናቱ እስካሁን እንደማያውቁ ማዕከሉ ተናግሯል። በዩክሬን የሰብአዊ መብቶች የክልል ማዕከል ተወካይ ካትሪያና ራይስፍካ ስለ ማዕከሎቹ ይህን ብለዋል።
Маємо справу із понад 50
ма. We are talking about more than 55 camps in the territory of the Russian Federation. At least 5 centers in Belarus and 9
የምንነጋገረው በሩሲያ ፌዴሬሽን ግዛት ውስጥ ስላሉት ከ55 በላይ ካምፖች ነው። እንዲሁም ቤላሩስ ውስጥ ስላሉ ቢያንስ 5 ማዕከሎችና በኃይል በተያዘችው ክሬሚያ ውስጥ ስላሉት 9 ማዕከሎች ነው።
ባለፈው መጋቢት ወር የዓለም አቀፉ የወንጀለኞች ፍርድ ቤት የሩሲያው ፕሬዝዳንት ቭላድሚር ፑቲንና የሩሲያው ባጠባቂ ማሪያ ሉቮቫ ቤሎቫ በዩክሬን በኃይል ከተያዙ አካባቢዎች ሕጻናትን በህገወጥ መንገድ በማፈናቀልና ወደ ሩሲያ በማሸጋገር የጦር ወንጀል እንዲያዙ የእስር ማዝዣ አውጥቷል። የዩክሬን ባለስልጣናት ይህ የመጀመሪያው ርምጃ ጥሩ ነው ይላሉ። ይሁን እንጂ ሌሎች ተጨማሪ ነገሮች መሰራት እንዳለባቸው ይናገራሉ። የዩክሬን ሕጻናት መብቶች አማካሪ ዳሪያ ጌ Смічук ін сясреду
попри те, що в світі існує величезна кількість
Despite the international humanitarian law as well as various conventions
ዓለም አቀፉ የሰብአዊነት ህግና የተለያዩ ስምምነቶች ቢኖሩም የሩሲያ ፌዴሬሽን ህጎቹን መከተል ካልፈለገ ዓለም አቀፍ የህፃናት ደህንነት ስርዓት አይሰራም።
የዩክሬን ባለስልጣናት እንደተናገሩት ከተፈናቀሉት ወይም ከተዘዋወሩት ወደ 20000 ከሚጠጉ የዩክሬን ህጻናት መካከል እንደ ብሬጅኒ ወደ ቤታቸው የተመለሱት ከ380 ትንሽ በለጥ ያሉት ብቻ ናቸው።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከመሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን መሰናዶ ነው። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ ስርጭቱን በመቆጣጠር አብረናችሁ አምሽተናል። በነገው ምሽት እንገናኝ። ጤና ይስጥልኝ።